ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል።
ዶክተር የጋዜጠኞችን አእምሮ ጤና በተመለከተ በምሽቱ ዘገባ አለን። ከዛ ዘገባ ላይ የተወሰደ ድምጽ ነበር የሰማችሁት ወይም የተመለከታችሁት። ዘገባ ይኖረናል፣ ሌሎች ጥንቅሮችም ይዘናል። የደንገረመው የምሽቱ መሰናዶ በመምራት ብርሃን ኃይሉ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። በርካታ ጥናቶች ጋዜጠኞች በሚሰሯቸው ዜናዎችና ዘገባቸውን ተከትለው በኢንተርኔት እንዲሁም ደግሞ ከድረገጽ ውጪ በሚደርስባቸው ጥቃት ለአእምሮ ህመም እንደሚጋለጡ ያመለክታሉ። በኢትዮጵያ የሚካሄዱ ግጭቶች፣ የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉትን ስቃይ የሚዘግቡ ጋዜጠኞችን በስራቸው ምክንያት ለጭንቀት መረበሽና እንቅልፍ ማጣት እንደሚዳረጉ ገልጸው የሚዲያ ተቋማት የጋዜጠኞችን የአእምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱ ጠይቋል። ስመኝሽ የቆየ በዙሪያ አስተናዳችሁ ዘገባ ይቀጥላል።
እስራኤል በጋዛ በመታከይደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም PTSD የተሰኘ የአእምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት 8 ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ ለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዴት ገልጻለች?
ሁኔታዎቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኢምፓቲ የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውንም እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን።
ካሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሃን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የዓይን እማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለህዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአእምሮ መረበሽ አስከትሎባታል።
በተለይ የዓይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ፣ ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን፣ መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር፣ አስፋልት ዳር ተደራርቦ የተቀመጠው፣ ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ ከአይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ሚዛናዊ ዘገባውን መስራት አለብኝ። በጣም ከባድ ነበር።
በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በመዘገብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች።
ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ ጊዜ የተመታ አንድ ትምህርት ቤት ውስጥ ነበርና ህፃናቶቹ መጥተዋል፣ ኦልሬዲ ህይወታቸው አልፈዋል። እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመነኝ። ምክንያቱም እናት ነኝም ጋዜጠኛም ስለሆነኝ እንደ እናትነቴ ተሰምቶኛል። በጦርነቱ ወቅት ላይ በጣም ብዙ ነገር አሳልፍ ያለው አጊዜም በጾታዊ ጥቃት የተጎዱ ሰዎች አይደር ይዤ ነበርና እዛ ተመልሼ ፕሮግራሙ ሲሰራ ሲገገኝቸው ደግሞ ሌላ ቁስ ፈጠረብኝ። በዛ ቤት ሲሄድ አመመኝ ራሴ። አለመረጋጋት ነበር። በጣም ትረበሻለሽ እንደ ባለሙያ።
ጋዜጠኞች በዓለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት ዕጣ ፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም።
ምንም ነገር ደሞዝ አልነበረም። ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅት። እና ዝም ብለን ነው የምንሰራው፣ ያለ ደሞዝ ነው የምንሰራው። ለታክሲም የለሽም፣ በእግርሽ ነው የምትሄጂው፣ ድካም አለ። ከዛ ሰርተሽ ስትመለሺ ቤትሽ ምንም ነገር የለም፣ ለልጆችሽ የምትሰጫቸው ምንም ነገር የለም። ክራሽ ውለሽ ስትመለሺ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው።
ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለሕዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በህክምናና ስፖርት ዙሪያ ጽሁፎችን በማጋራት የሚታወቀው የህክምና ባለሙያና የአእምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአእምሮ ጤናቸውን አደጋ ላይ ይጥለዋል።
ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ፣ ትንሽ የሚረብሹ ምስሎችን ያሉ ይመለከታሉና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ። ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዙ ወይም ደግሞ ሰቆቃ ጋር የተያያዙ የአእምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ገራ አደጋ ተቆቃን የመሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ከፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል።
ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአእምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአእምሮ ጤና ችግር ያጋልጧቸዋል።
ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው የሚችላቸው ሁኔታዎች ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ድባቴ ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የደደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው።
በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች።
ለራሴ ግባት እንዲሆነኝ ለኤክስፐሪመንት በሚል በመሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ፣ ለምሳሌ ስሙ፣ ብሔር ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብአት ከመስጠት ይልቅ ማንነቶቹን አታክ የማድረግ ነገር አለ። በጣም የሚከባብዱ ሰዎች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘርፉ ነገሮችን የመለጠፍ ነገር በጣም ተለምዷል።
ጋዜጠኞች በስራቸው ምክንያት በአይምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ ጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ፣
በደንብ ጥናት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። በቃ ምንም ስሜት እንደሌለን ተደርጎ ነው የሚታሰበው። ስለዚህ የምንሰራቸው ዘገባዎች እኛ ጋር ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዣል፣ ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየውም።
ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል።
በአጠቃላይ ከሚዲያ አንጻር ይሄ ነው የሚባል የተመለከትኩት አክቲቭ የሆነ ሰፖርት ሲስተም ወይም ደግሞ ኮፕ ማድረጊያ መንገዶች የሉም። ግን በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ፣ ሴሚናሮች ወይም ደግሞ ዌቢናሮች በዲጂታል ሴሚናሮች ሲዘጋጁ፣ ሰፖርት ሲስተም ለመዘርጋት ጥረት ሲደረጉ እና ልምድን የማካፈል እንቅስቃሴዎችን ተመልክቻለሁ በተወሰነ መልኩ።
አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአእምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳት ትናገራለች።
ኢትዮጵያ ሴት ጋዜጠኞች ማህበር መቀሌ ላይ መጥተው ነበርና ከአይደር ሪፈራል ሆስፒታል የስነ ልቦና ባለሙያዎች ተባብሮ የሁለት ቀን ስልጠና ነበር መቀሌ ላይ። እንዴት ራሳችሁ ትሪት አድርጋላችሁ የሚል ስልጠና ነበርና በጣም ብዙ ነገር አግኝቻለሁ። ከጓደኞቼ ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን።
ካሳይም ይህ አይነት ከአእምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች።
የሚደርስበትን ነገር አስቀድሞ ጋዜጠኛውም አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎችና ሚዲያ ላይ የሚሰሩ ተቋማት፣ እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎችና በሌሎች ተያያዥ ነገሮች ማሳወቅ፣ ግንዛቤ መፍጠር ይኖርባቸዋል።
በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል።
ያው የተመቸ የስራ ኢንቫይሮንመንትን መፍጠር፣ ጫናን መቀነስ፣ እረፍት በሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውም ሕክምና እንዲፈጠር ማድረግ፣ በማህበራት ደግሞ ጋዜጠኞች ራሳቸው ተደራጅተው እርስ በእርስ መረዳዳትና መነጋገር፣ ግንዛቤ ማስጨበጫ ሴሚናሮች፣ ኤክስፒሪንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚህም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ አእምሮ ጤና ላይ ከሚሰሩ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ ካፓሲቲ ቢልድ እንዲያደርጉ መርዳት።
ከ80 እስከ 100 በመቶ የሚሆኑ ጋዜጠኞች በስራቸው ምክንያት ለአይምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አይምሮ ጤና ትምህርት መስጠት፣ ያቻ ድጋፎችን ማመቻቸትና ረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የጋቢና ቪ መሰናዶ ከዋሽንግተን ዲሲ መተላለፉን ይቀጥላል። በቅርቡ በናይሮቢ ኬንያ በተካሄደው የአፍሪካ ልማት ባንክ የ2024 ዓ.ም ተመረጥ ጉባኤ ላይ የተገኙት የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ አፍሪካውያን በረጅም ጊዜ የሚከፈል ብድር ላይ እንዲያተኩሩ ምክረ ሐሳብ አቅርበዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ደግሞ የሚገኘው ብድር በአግባቡ ለልማት መዋል እስካልቻለ ድረስ በአጭር ጊዜ የሚወሰድ በረጅም ጊዜ የሚያመጣው ለውጥ አለመኖሩን ይናገራሉ። በዚህ ጉዳይ ላይ አስተያየት የሰጡን ዶክተር ዳኪቶ አለሙና ዶክተር አክሎግ ቢራራን አስማማው አየነው አነጋግሮ ያሰናዳው ዘገባ ተከታዩ ነው።
ባለፈው ሳምንት በኬንያ ናይሮቢ የተካሄደው የአፍሪካ ልማት ባንክ አመታዊ ጉባኤ ከመከረባቸው ጉዳዮች መካከል አንዱ የአፍሪካ ሀገራት ያለባቸውን ከፍተኛ የብድር ዕዳን የተመለከተው ይገኝበታል። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሺዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማንሳታቸውን ፎርቹን ጋዜጣ አስነብቧል። ሚኒስትሩ ይህን የተናገሩት በጉዳዩ ዙሪያ በተዘጋጀ የፓናል ውይይት ላይ ነው። በአሁኑ ወቅት ኢትዮጵያን ጨምሮ 22 የአፍሪካ ሀገራት በከፍተኛ የዕዳ ጫና ወይም መክፈል የማይችሉበት ደረጃ ላይ እንደሚገኙ በጉባኤው ተነስቷል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ኢትዮጵያን ጨምሮ የአፍሪካ ሀገራት የገጠማቸው የዕዳ ጫና የሚበደሩትን ገንዘብ በትክክል ማስተዳደር ካለመቻላቸው ይመጣ ነው ይላሉ።
የብድር መጠኑ ከፍ ማለት ብቻ ሳይሆን ትልቁ ችግር ብዬ ነው የማስበው። በአፍሪካ ውስጥ የተበደሩትን ብድር በአግባቡ በታለመለት አላማና የሰስቴነብል ፋይናንሲንግ እንግዲህ ተብሎ የተቀመጠው ኢኮኖሚውን ማህበረሰቡን ልቅለውጥ በሚችል ሁኔታ ትልልቅ ፕሮጀክቶች፣ ያ ደግሞ ወደፊት ፕሮዳክቲቭ ማለት የምርታማነቱን እየጨመረ ከዛ በሚመጣው መጠን እዳውን ለመክፈል የሚያስችል ነገሮች ለአለመዋል ነው የአፍሪካ ትልቁ የብድር ችግር ሆኖ የታየው እንጂ ሀገራት የትኛውንም ሀገር ብንወስድ መበደር ይዝ አስፈላጊ ነው። ምክንያቱም አንድ ኢኮኖሚ ውስጥ በዛ ህግ ኢኮኖሚ ውስጥ ጀነሬት የተደረገ ያለው ሪሶርስ ብቻ በመጠቀም አይደለም አገር ሊያድግ የሚችለው። ከውጭም በፎሬን ዳይሬክት ኢንቨስትመንት ሊሆን ይችላል፣ በብድርም ፋይናንስ እየተደረገ ነው ኢኮኖሚ ማድረግ ያለበት። አይ ቲንክ ዲስከሽኑ ላይ የተቀመጠው አስፈላጊም ነው ብዬ የማስበው እንዴት ብድሩ መዋል አለበት የምለው ትልቅ ተጽዕኖ ወይም ብዙ ኢንፋሲ ብሰጠው የተሻለ ነው እያስባለሁ።
ኢትዮጵያ ካለባት አጠቃላይ ዕዳ መካከል 28 ቢሊዮን ዶላር የሚሆነው ከውጭ የተበደረችው እንደሆነ የገንዘብ ሚኒስቴር መረጃ ያሳያል። አፍሪካ ያለባት ዕዳ ደግሞ 1.15 ትሪሊዮን ዶላር እንደሚደርስ የሚገመት ሲሆን ይህም የአህጉራዊ ጥቅል ምርቱን 2 እጥፍ ገደማ እንደማለት ነው። የምጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ ውሳኔ ሰጪ የሆኑ የአፍሪካ መንግስታት ብድርን በሚወስዱበት ወቅት ለምን እንደሚያውሉትና መቼ እንደሚከፍሉት ግልጽ ፖሊሲ አለማስቀመጣቸው የችግሩ ሌላኛው ምክንያት ነው ይላሉ።
መንግስት በሚበደርበት ጊዜ ምን ሰርቶበት በታን ለምን ጥቅም ዋለ፣ እንዴት ነው እዚህ ክራይሲስ ውስጥ የገባን የሚለው ጥያቄ አይ ቲንክ መሰረታዊ የሆኑ የፖሊሲ የአመራር ችግሮች አሉ ማለት ነው። አለያ እኮ ችግር ውስጥ አንገባም ነበር አይደለም። እዳ መበደር ከውጭ መንግስታት ባይላተራልም ሆነ መልቲላተራል በዚያ መመካት አያዋጣም፣ ለአፍሪካ በፍጹም አያዋጣም። የማያዋጣበት ምክንያት ምንድን ነው? ለአምስት ዓመትም ቢሰጥ ያን እዳ መከፈል አለበት። ዋናው ነገር ምንድን ነው? የሀገር ውስጥ አቅምን ማጠናከር ያስፈልጋል። ባጀትን በዲስፕሊን መጠቀም፣ ብድርም ሲገኝ ኮንሴሽናል ኤድ ለምሳሌ ከአይዳ የሚገኝ ብድር አለ አይደለም፣ ለአምስት ዓመት የሚሰጥ ኢንትረስት ፍሪ ሎ ኢንትረስት አለ። ያንንም እኮ እየተቀበልን ስንት ዓመት ሆነን እኮ ከ1950ዎቹ ጀምሮ እስካሁን ድረስ ኢትዮጵያ ብዙ ድጋፍ አግኝታለች። ግን ያነ ምን አመጣ? መሰረታዊ የሆነ መዋቅራዊ ለውጥ አምጥቷል ወይ? የኢትዮጵያ ህዝብ ለምሳሌ የኑሮ ፍላጎቱን ምግብ፣ መጠለያ፣ ውሃ የመሳሰሉት የጤና አገልግሎት የመሳሰሉት መሰረተ ልማት እንደዚህ የመሳሰሉትን አግኝቷል ወይ ሸፍኗል ወይ የሚለውን ጥያቄ በምንጠይቅበት ጊዜ አላደረገም፣ አልተቻለም ዋይ ብለን መጠየቅ ይኖርብናል።
ኢትዮጵያ ያለባቸውን ዕዳ በጊዜው መክፈል ካልቻሉ ሶስት የአፍሪካ ሀገራት መካከል አንዷ መሆኗም የሚታወቅ ነው። መንግስት ያለበትን የብድር ዕዳ ለማስተካከልም ከአበዳሪ ሀገራትና ከዓለም አቀፍ ተቋማት ጋር እየተደራደረ ይገኛል። ዶክተር ዳኪቶ አለሙ እንደሚሉት ኢትዮጵያን ጨምሮ የአፍሪካ ሀገራት ዕዳቸውን በጊዜ ለመክፈል አለመቻላቸው ለኢኮኖሚያቸው አስፈላጊ የሆነውን የውጭ ቀጥታ ኢንቨስትመንት እንዲያጡ ሊያደርጋቸው ይችላል። ይህ ደግሞ በኢኮኖሚ ላይ የሚፈጥረው ጫና ከፍተኛ መሆኑን ይገልጻሉ።
የሚመጣው ብድር ትራንስፓረንት ወይ ደግሞ ግልጽ በሆነ ሁኔታ በትግልጽ በሆነ ሁኔታ ካልመጣ የምናመጣቸው ብድሮች ብዙ ነገሮችን ለማወዳደር ለኢኮኖሚ ወይንም ለአገሪቷ በሚጠቅም ሁኔታ ብድሮቹ ካልመጡ ያገኘናቸውን ብድሮች በሙሉ የምንወስድ ከሆነ አሁን የምናየው አይነት የዕዳ ጫናው ከፍ በማለት ቀውስ ነው የሚፈጠረው። እንግዲህ የብድር ቀውስ ማለት አንድ ሀገር ተበድሮ ዕዳ ለመክፈል ይዘው ብድር ቀውስ ነው ባይስ። እነዚህ ደግሞ ትልቅ ብዙ እንትን ኢምፕሊኬሽን አላቸው። ወደ ሀገሪቱ ላይ የሚያመጣቸው ብዙ ጫናዎች አሉ። ለምሳሌ አንድ ሀገር ዕዳውን መክፈል አለመቻል ፎሬን ዳይሬክት ኢንቨስትመንት እናመጣለን ብለን ማሰብ እዛ አንችልም። ሀገሪቱ ላይ ያለው ታማኝነቷን ይቀንሳል። እነዚህ ነገሮች ኢኮኖሚው ተመልሶ በጥሩ ሁኔታ እንዳይንቀሳቀስ ያደርጋልና ብድሩ የሚመጣው ብድር ጠቃሚ በሆኑት ሁኔታዎች ላይ በአግባቡ ማስተዳደር ብቻል ለወሳኝ ነገሮች ብቻ እና ለረዥም ነገሮች ያውም በድርድር በተለይ እነዚህ ከንግድ ከሆኑት ድርጅቶች ብድር የተሻለው ይህ መልቲናሽናል የምንላቸው ወይም መልቲላተራል ብድሮች ከአይኤምኤፍ ሊሆን ይችላል፣ ወርልድ ባንክ፣ የአፍሪካም ዴቨሎፕመንት ባንክ ሊሆን ይችላል። እነዚህን በመጠቀም ፋይናንስ ማድረግ የተሻለ ኢኮኖሚውን እንዲያድጉ ያደርጋል።
ዶክተር አክሎግ ቢራራ በበኩላቸው ሀገራቱ ያሉባቸውን እዳዎች ለማስተካከል ጥብቅ የገንዘብ ወጪ አስተዳደርን በመከተልና የሚገኙ ብድሮችን ከውጭ የሚያስገባቸው ምርቶች መተካት ወደሚያስችሉ ኢንቨስትመንቶች በመቀየር ላይ አተኩረው ሊሰሩ እንደሚገባ ይመክራሉ።
ብድርን ለምርት ማዋል ዋናው መሰረታዊ መርህ መሆን አለበት። እኔ የምጠቀመው ምሳሌ ደቡብ ኮሪያና ቪየትናም ያደረጉትን ነው። ደቡብ ኮሪያም ቪየትናምም ሌሎችም አሉ፣ ቻይናም ያደረገችው ተመሳሳይ ነው። ብድርን ለምርት እድገት መጠቀም እንጂ ለምሳሌ ፋብሪካዎችንን በደንብ ማስፋፋት፣ የህዝብን ፍላጎት የሚያሟሉ እቃዎችን በሀገር ውስጥ ማምረት፣ ምክንያቱም መጫሚያ፣ መድኃኒት፣ ምግብ ወዘተ ከውጭ ሀገር የሚገዛ ከሆነ የውጭ ምንዛሬ ያስፈልጋል ማለት ነው። ስለዚህ የውስጥ ፍላጎትንም ማስፋፋት ያስፈልጋል። በተጨማሪ ደግሞ ለውጭ ኤክስፖርት የሚሆኑ በጣም የሚፈለጉ ኮምፒቲቲቭ ፕራይስ የሚያስገኙ ነገሮችን ማምረት ያስፈልጋል እና መዋቅራዊ ለውጥ ያስፈልገዋል። የኢትዮጵያ ኢኮኖሚ የገጠር ኢኮኖሚ እኮ ነው አሁን ያለው። የገጠሩ ኢኮኖሚ ደግሞ በጣም ኋላ ቀረ ነው። ያን መዘመን ያስፈልጋል፣ ዘመናዊ ማድረግ ያስፈልጋል።
የኢትዮጵያ መንግስት የሀገር ውስጥና የውጭ ጠቅላላ ብድር በአሁኑ ወቅት 64.2 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ከሰሞኑ ለሕዝብ ተወካዮች ምክር ቤት በሰጠው ማብራሪያ ላይ ገልጿል። ይህም ከጠቅላላ የሀገር ውስጥ ምርት ጋር ሲነጻጸር 39.4 በመቶን ይይዛል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። የደን ገረመው መሰናዶን እየመራው አብሬያችሁ አለው። እንዲሁም ብርሃን ኃይሉ ስርጭቱን በማቀናበር ከስቱዲዮ አብራናለች። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ዝግጅቶቻችንን ለአስተያየት መስጠት ብትፈልጉ የምታደርሱብንን አድራሻዎችን አስተዋውቃችሁ በቪኦኤ አማሪክ የፌስቡክ ገጽ ላይ በመግባት ለጋቢና እያላችሁ ቪኦኤ እያላችሁ እዛ ላይ መልእክት ልትተውልን ትችላላችሁ። እንዲሁም ደግሞ በቪኦኤ አማሪክ ድረገጽ ላይ ያመለጧችሁን መሰናዶች እዛ ውስጥ በመግባት ልትከታተሉ ትችላላችሁ። ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። አስከትለን የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። ተፈናቃዮች መጠለያ ያደረጓት የሰሜን ዳርፉር ዋና ከተማ ኤልፋሽር የለየለት የጦር ቀጠና ሆናለች። በሱዳን ሰሜን ዳርፉር ክፍለ ግዛት የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ታጣቂዎች በዋና በከተማዋ ኤልፋሽር ሆስፒታሎችና መጠለያ ካምፖች ላይ ጥቃት እያደረሱ መሆኑን ተፈናቃዮችና ሐኪሞች ተናግረዋል። ግብረሰናይ ድርጅቶችም በሱዳኑ ጦርነት ምክንያት ከመኖሪያ ቀያቸው የተፈናቀሉ ስደተኞች መሸሻ የሆነችው ኤልፋሽር ስትታመስ ዓለም በቂ ትኩረት አልሰጣትም ሲሉ ወቅሰዋል። ሄነሪ ዊልኪንስ ከለንደን ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
የሰሜን ዳርፉር ክፍለ ግዛት ዋና ከተማ ኤልፋሽር በጸጥታ ረገድ ደህና የምትባለው ነበረች። በመሆኑም በጦርነቱና በዳርፉር ገጠራማ አካባቢዎች እየተፈጸመ ነው በተባለው የዘር ማጽዳት ጥቃት የተፈናቀሉ ወደ 800 ሺህ የሚገመቱ ሰዎች ተጠልለውባታል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ወር ወዲህ ግን ኤልፋሽርም የጦርነት ቀጠና የሆነች ነው። የስደተኛ መጠለያ ካምፖች ሳይቀሩ በውጊያ መሃል እየተጠመዱ ናቸው። የሱዳን የጦር ኃይልና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ተዋጊዎች ከተማይቱን ለመቆጣጠር በሚያደርጉት ውጊያ በመድፍ የተደበደቡ የመጠለያ ካምፖች እንዳሉ ተነግሯል። ግብረሰናዩ የድንበር የለሽ ሐኪሞች ቡድን እንዳለው ከ1200 የሚበልጡ ሰዎች ተገለዋል። አደም ሮጃል ኤልፋሽር የሚገኙ ተፈናቃዮችን የሚረዳ መንግስታዊ ያልሆነ ድርጅት ቃል አቀባይ ናቸው።
እነዚህ ለአገራቸው የሚዋጉ አርበኞች አይደሉም። ለራሳቸው ጥቅም ነው የሚዋጉት። የሚጎዳውም የሱዳን ህዝብ ብቻ ነው፣ በተለይም የዳርፉር ህዝብ። ህዝቡ ለመኖር የሚያስፈልገውን ምግብ፣ ውሃ፣ መጠለያና መድኃኒት የመሳሰለውን ሳይቀር አጥቷል። ምን ያህል ከባድ ቀውስ እንደሆነ ለመግለጽ ቃላት ያጥራል።
አክለውም ህዝቡ ስለ ተፋላሚዎቹ ወገኖች ደንታ የለውም፣ ውጊያው እንዲቆምለት ብቻ ነው የሚፈልገው ብለዋል። ክሌር ኒኮሌት ኤልፋሽር ውስጥ የህክምና አገልግሎት እየሰጠ ያለው የድንበር የለሽ ሐኪሞች ባልደረባ ሲሆኑ አንደኛው ግብረሰናይ ድርጅቱ የሚያካሂደው ሆስፒታል የማዋለጃ ክፍልና ዋናው የቀዶ ጥገና ሆስፒታል በከባድ መሳሪያ እንደተደበደቡ ገልጸዋል።
ህጻናቱ በውስጡ እያሉ የሆስፒታሉ ጣሪያ ፈረሰ። ሁለት ልጆች ከሞቱ በኋላ ሆስፒታሉን ለመዝጋት ተገደድን። ቁስለኞችን በሙሉ የሚቀበለው የቀዶ ጥገና ሆስፒታሉ በአስር ቀን ውስጥ አራት ጊዜ ተመቷል ማለት ይችላለሁ።
አያይዘውም ክሌር ኒኮሌት የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም ሌሎችም የዓለም አቀፍ ማህበረሰብ አባላት ኤልፋሽር ላይ የሚካሄደው ጦርነት እንዲቆም ያደረጉት ተማጽኖ ሰሚ ጆሮ እንዳጣ ተናግረዋል። ሰላማዊ ሰዎችም ጭምር ተጋላጭ እየሆኑበት ያለው ውጊያ እየተባባሰ መሆኑን አክለው ገልጸዋል።
በድሮን ጥቃት እንደሚደርስ ያለሞ ተኳሾች ጥቃት እንዳለ እየሰማን ነው። ስለዚህ ሁኔታው ከጊዜ ወደ ጊዜ መባባሱን ቀጥሏል። ከተማ ውስጥ የለየለት ጦርነት እየተካሄደ ነው። የሚያሳዝነው ሲቪሉ ህዝብም የጤና ተቋማቱም ምንም አይነት ጥበቃ አይደረግላቸውም። እውነታው ይሄ ነው።
በውጊያው ምክንያት ሰዎች ከተማይቱን ጥለው ለመሸሽ እንዳልቻሉና የእርዳታ ድርጅቶችም የምግብ እርዳታ ለማድረስ እየተቸገሩ መሆኑን የዳርፉር ተፈናቃዮችና ስደተኞች መርጃ የተባለው ግብረሰናይ ድርጅት ቃል አቀባይ አደም ሮጃል ተናግረዋል።
አብዛኞቹ ቤተሰቦች እኔም ራሴም ጭምር በከባድ ችግር ነው የምንኖረው። ምክንያቱም ባለው መጥፎ የጸጥታ ሁኔታና መንገዶች በመዘጋታቸው የተነሳ ከዓለም የምግብ ፕሮግራም የሚመጣ እርዳታ አይደርሰንም።
ከጭንቀታችን የተነሳ የዓለምን ትኩረት ለመሳብ ይረዳል በሚል በረሃብ የተጎዱ የኤልፋሽር ህጻናትን ምስሎች በየጊዜው ለዓለም አቀፍ የዜና አውታሮች እየላክን ነው ብለዋል። ግብረሰናይ ድርጅቶቹ የሱዳኑ ቀውስ የሚሰጠው እርዳታ ባልተለመደ ሁኔታ መቀነሱንና የዚህም ከፊል ምክንያቱ በዩክሬን እና በጋዛ የሚካሄዱት ጦርነቶች እንደሆኑ በመጥቀስ ያማርራሉ። የሰብአዊ መብት ድርጅቶችም የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በቂ ጥረት አላደረጉም በማለት ይወቅሳሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ተመልካቾቻችን ለዕለቱ ያዝናቸው መሰናዶዎች ተጠናቀዋል። ኤደን ገረማ አብሬያችሁ ቆይቻለሁ። ብርሃን ኃይሉም አብራን ነበረች። ጤና ይስጥልኝ።